ብቻ መቃ
የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
ከአሜሪካ ድምፅ ራዲዮ ጋቢና ቪኦኤ ተጀምሯል። ዛሬ ቀኑ ሐሙስ ታህሳስ 16 2012 ዓ.ም ነው። ከአዲሱ ትውልድ ድምፅ ቀጣዮቹን ጉዳዮች ተሰማላችሁ።
በተለያዩ ከፍተኛ የትምህርት ተቋማት ውስጥ ተከስቶ የነበረውን ግጭት ተከትሎ በርካታ ተማሪዎች በትምህርት ገበታቸው ላይ እየተገኙ እንዳልሆነ ተሰምቷል።
ግን እየተደረገ እየሰራ ነው ያለነው እነኚህ ልጆች ለመመለስ ነው። የግቢዎቻቸውንም የሰላም ሁኔታ በማጣራት ልጆቹ የማካካሻ ጊዜ እናዘጋጅላቸዋል እና መጻጫለን።
የሳይንስና ከፍተኛ ትምህርት ሚኒስቴር ቃል አቀባይ የሆኑት
አፍሪካም የምትተርፍ አገር መሆን ነበረባት ግን ብዙ መርከቦች አታይም ብዙ ንቅስቃሴ አታይም።
የሰማናት የብሔራዊ ቲያትር አንጋፋ ተወዛዋዥ የሆነችው መሰሉ ተሰማን ነው። ከሰሞኑ ወደ ኤርትራ አቅንተው ከነበሩ የኢትዮጵያ የኪነ ጥበብ ሰዎች መካከል አንዷ ናት። ዝርዝር ጉዳዩ በምሽቱ ይደመጣል።
አንጋፋው የአንበሳ የከተማ አውቶቡስ ድርጅት አዳዲስ የቴክኖሎጂ ውጤቶችን ለመጠቀም ስለማቀዱ፣ ሶማሊያ የሽብር ጥቃትን ለመግታት የደህንነት ካሜራዎች ላይ ተስፋ ስለመጣሏ የሚያወሱ ዘገባዎችም አሉን። አብረናችሁም እናመሸው ሀብታሙ ስዩምና
ኤደን ገረመው ነን።
አስቀድመን የዓለምን ውሎ ባጭሩ የሚያስቃኙ ዜናዎችን እናካፍላችኋል።
ከዜናዎቹ ጋር ተመልሰን መጥተናል። በትላንትናው ዕለት በሰሜን ሰዓዳ ግዛት የመን ውስጥ በደረሰ ጥቃት የ17 ሰዎች ሕይወት ማለፉን የተባበሩት መንግስታት ድርጅት አስታውቋል። ከሟቾቹ መካከልም 12ቱ ኢትዮጵያውያን እንደሆኑም ታውቋል። ጥቃቱ የደረሰው በከፍተኛ ሁኔታ በሳውዲ አረቢያ በሚደገፉት የመንግስት ወታደሮችና የሁቲ አማጽያን ግጭት በቀነሰበትና የመን ውስጥ አንጻራዊ ሰላም እየመጣ ባለበት ወቅት ነው። ለጥቃቱ እስካሁን ድረስ ኃላፊነቱን የወሰደ የለም። ዘገባውን ያደረሰን የአጃንስ ፍራንስ ፕሬስ ነው።
የኢትዮጵያ ጤና ሚኒስትር ዶክተር አሚር አማን በገዛ ፈቃዳቸው ከጤና ሚኒስቴርነት ኃላፊነታቸው ለቀዋል። ለምን መልቀቂያ እንዳስገቡ ምክንያታቸውን ይፋ ያላደረጉት ዶክተር አሚር የመልቀቂያ ጥያቄ ማስገባታቸው ከተሰማ ግን ቆይቷል። ዶክተር አሚር በርሳቸው ኃላፊነት ወቅት ትንባሆ ህዝብ በተሰበሰበባቸው አካባቢዎች እንዳይጭስና የአልኮል ማስታወቂያ በመገናኛ ብዙሃን እንዳይተዋወቅ ያበረከቱት አስተዋጽኦ የሚጠቀስ ሲሆን በዋናነት ግን የባለሙያ ጥረት የሚያንገላተውን የጤና ዘርፍ ለማሻሻል የጀመሩት ጅምር አበረታች ነው ይላሉ የዘርፉ ባለሙያዎች። ዶክተር አሚር የጤና ሚኒስቴርን ቆይታቸውን ሲገልጹ ከሰራሁት ይልቅ የተማርኩት ከሰጠሁትም ይልቅ የተቀበልኩት እጅግ የላቀ እንደሆነ ተረድቻለሁ በማለት አሳድጎኛል ያሉትን ጤና ሚኒስቴርን ግን ወደፊትም በሚችሉት ሁሉ እንደሚደግፉ በፌስቡክ ገጻቸው ላይ አስታውቀዋል። ዘገባው የአዲስ ቸኮል ነው።
ድንበር አልባ ሐኪሞች የተባለው የሕክምና ግብረ ሰናይ ድርጅት በምስራቅ ዴሞክራሲያዊ ኮንጎ ሪፐብሊክ በምትገኝ አንዲት ከተማ የሚያካሂደውን የኢቦላ በሽታ ስርጭት ለመከላከል እንቅስቃሴ ሌሎችንም አገልግሎቶችን ማቆሙን አስታውቋል። ከዚህ ውሳኔ የደረሰው ቢያካቶ ከተማ ባሉት በርካታ የጤና ጣቢያዎች የታጠቁ የመንግስት ወታደሮች በመስፈራቸው ምክንያት መሆኑን ገልጸው ከምንከተለው ከወገንተኝነት ነጻ መርሃችን ጋር የሚጋጭ በመሆኑ ነው ብሏል። የኤምኤስኤፍ የአጣዳፊ ሁኔታዎች ፕሮግራም ምክትል ኃላፊ ሲናገሩ ከጥቂት ሳምንታት በፊት ታጣቂዎች ባደረሱት ጥቃት 3 የጸረ ኢቦላ ሰራተኞች መገደላቸውና ብዛት ያላቸው መቁሰላቸውን ገልጸው ያን ተከትሎ የመንግስቱ ወታደሮች መላኩን ገልጿል። ጸጥታ ማስከበር አስፈላጊ መሆኑን እናምንበታለን ያሉት የድንበር የለሽ ሐኪሞች ባለስልጣኗ ሆኖም ሲቪሎች ወታደሮችን በመፍራት ወደ ጤና ጣቢያ ከመሄድ ይቆጠባሉ ሲሉ አስረድተዋል።
በዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ላይ በምክር ቤቱ በተመሰረቱት ክሶች ቀጣይ አካሄድ በተወካዮች ምክር ቤትና በመወሰኛው መካከል ፍጥጫው ቀጥሏል። ፕሬዚዳንቱ የምክር ቤት ዲሞክራቶችን ማውገዛቸውን ዛሬም ቀጥለዋል። ትራምፕ ዛሬ በትዊተራቸው እነዚህ ጽንፈኛ ግራነጠቅ ርባናቢስ ዲሞክራቶች ፕሬዚዳንት ትራምፕ የብሔራዊ ጸጥታ ጠንቅ ስለሆኑ ሁሉን ነገር አጣድፈን በሴኔቱ ማሳለፍ ነው የምንፈልገው ሲሉ ከርመዋል። አሁን ደግሞ ዝግ ማለትን ፈለጉ ቀጣፊዎች ሲሉ ጽፈዋል። የተወካዮች ምክር ቤት አፈ ጉባኤዋ ናንሲ ፔሎሲ የመወሰኛው ምክር ቤት በክስ ሰሚው ችሎት አካሄድ ደንቦች ላይ ከስምምነት ሳይደርስ ፕሬዚዳንቱ ላይ የተላለፉትን 2 ክስ ዶሴዎች መላካቸውን ላልተወሰነ ጊዜ እንደሚያዘገዩት አስታውቀዋል። አድማጮች ለአሁን ያሉና ጫጭር ዜናዎች እነዚህ ናቸው። ዝርዝር ያሉ ዘገባዎች ወደሚደመጡበት ምዕራፍ እንሸጋገር። ጋቢና VOA የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ራዲዮ ይቀጥላል። አሁን ዝርዝር ያሉ ዘገባዎች ወደሚደመጡበት ምዕራፍ እንሻግራለን። በኢትዮጵያ ከፍተኛ ትምህርት ተቋማት ውስጥ ተከስቶ የነበረውን ግጭት ተከትሎ ከፍ ያለ ቁጥር ያለው ተማሪ የትምህርት ገበታ ላይ ሳይገኝ መቅረቱን የሳይንስና ከፍተኛ ትምህርት ሚኒስቴር አስታውቋል።
መስሪያ ቤቱ መፍትሄ አበጅቼለታለሁ ቢልም ተማሪዎችና ወላጆች ግን ሁኔታው ከጣለባቸው የስነ ልቦና ጫና መውጣት አለመቻላቸውን ይናገራሉ። ሙክታር ጀማል ዝርዝር አለው።
ከወር በፊት ወልዲያ ዩኒቨርሲቲ ውስጥ የተፈጠረውን ሁኔታ ተከትሎ በብዙ የአማራና የኦሮሚያ ክልሎች ከፍተኛ ትምህርት ተቋማት ውስጥ ታይቶ የነበረው አለመረጋጋት በመማር ማስተማሩ ሂደት ላይ እንቅፋት ፈጥሮ መቆየቱ ተገልጿል። በሁለቱም ክልሎች ውስጥ ተማሪዎች ትምህርታቸውን አቋርጠው ወደ የቤታቸው ለመመለስ የተገደዱ ሲሆን በየተቋማቱ ግቢ የቀሩ ተማሪዎችም ቢሆኑ ለመኖር የሚያስችላቸውን አገልግሎቶች ከማግኘት እየዘለለ የትምህርት ሂደቱን ሙሉ በሙሉ በሚባል መንገድ እየተከታተሉ አለመሆናቸው ይሰማል። የእንጂባራ ዩኒቨርሲቲ ተማሪ መሆኑን የገለጸው ፈይሳ ጉዲሳ በተፈጠረው ሁኔታ የደረሰበት ፍርሃት እንዳለቀቀውና ወደ ቤተሰቦቹ መመለሱን ገልጿል። ኦሮሚያ ክልል ውስጥ ባሉ ዩኒቨርሲቲዎች እንዲመደብ ጠይቆ መልስ አለማግኘቱንም ይናገራል።
እስካሁን ድረስ እየጠየቅን ነው፣ በሰላም እየጠየቅን ነው። ማንም እንትን ሳልፈጥር ልጆች ተወክለን እየጠየቅን ነው። እስካሁን ድረስ ምንም ፍትህም አላገኘንም። ወደዛ ተመለሱ ይላሉ። እዛ ያሉት ልጆች ደግሞ ወደዚህ አሁንም እየሸሹ ነው። ልጆች ደግሞ ሌላ ቦታ መድቡልን እያሉ ነው።
ጌትነት የሸዋስ ከሚማርበት የመደወላቡ ዩኒቨርሲቲ ጎጃም ወዳሉ ወላጆቹ የተመለሰው ድንገት ምን እንደሚፈጠር ስለማላውቅ ነው ይላል። ተማሪ ጌትነት ለአሜሪካ ድምጽ በሰጠው ቃል መፍትሄ ማምጣት ከተፈለገ ጉዳዩን ማድበስበስ ሳይሆን ችግሩን ከምንጩ መመርመር ያስፈልጋል ይላል።
አሁን ልክ እንደኔ በየተለያዩ ዩኒቨርሲቲዎች ወጡ ተማሪዎች አሉ። እነሱን ተማሪዎች ችግራቸውን ተረድቶ እነዚህ ተማሪዎች ምንድን ነው ችግራቸው በቅርብ ተከታትሎ በቅርብ አጭር መልስ እንዲሰጥ በቃ ይመለከታለኛ የሚሉ ባለጉዳዮች ሁሉ ወደ ስምምነቱ ደርሰው በነበሩበት በቃ የማስተማር ስነ ስርዓቱ እንዲቀጥልና ችግራቸውን ከጎን እንዲከታተሉ እላለሁ።
የከፍተኛ ትምህርት ተቋማት የጸጥታ ስጋት የወላጆችም ጭምር ነው። ልጃቸው በወልዲያ ዩኒቨርሲቲ ትማር እንደነበር ለቪኦኤ የገለጹት የአዳማ ነዋሪዋ ወይዘሮ ፋጡማ አብደላ አንዷ ናቸው።
ልጆች ተገደሉ፣ እነሱም በነፍሳቸው ፈርተው ያደርስብናል ብለው ተመልሰው ይኸው ቤቁት ብለዋል። እኛ ደግሞ ልጆች ኩል እየሰራን የቀን ስራ እየሰራን ነገ በእነሱ እናርፋለን በሚለው ነው ተቸግረን የምናስተምረው። ዛሬ ግን ልጆቻችን መማር አልቻሉም። ሰው ነፍሱ ሲኖር ነው ትምህርት የሚማረው። ነፍሳቸው ከተረፈልን እንፈልጋለን። እኛም ኩል ሰርተን እዚህ አድርሰናል። እነሱም እድላቸው ኩል ከሰጣቸው ያንን ኩል እየሰሩ መኖር ነው።
አሁን ሰላም ወርዷል እየተባለ ነው። ፌዴራል ፖሊስም ገብቷል እየተባለ ነው።
ባለፈው ሙኮ ልጆቹ የሞቱ ጊዜ ፌዴራል ከገባ ሶስተኛው ልጅ አሁንም ሞቶ የቦረናው ልጅ የመጣው አንድ ፌዴራል የሚያስተዳድርበት ዩኒቨርሲቲ ውስጥ አራተኛ መግደል ንፈልለ አምስተኛ እንዲገደል ንፈልለ የሰው ልጅ የዶሮን ያህል ራፏል። በአሁኑ ሰዓት የወለደ እንዴት አይችልም እኮ።
የመማር ማስተማሩ ሂደት መንጠባጠብ የሚታይበት ቢሆንም ዩኒቨርሲቲዎቹ ወደ ሰላማቸው እየተመለሱ መሆናቸውን የሳይንስና ከፍተኛ ትምህርት ሚኒስቴር አመልክቷል። ችግር ተፈጥሮ የነበረባቸውን ዩኒቨርሲቲዎች በመለየት የእያንዳንዱን ችግር ምንጭ መርምሮ የሚያወጣ ኮሚቴ መዋቀሩን፣ ኮሚቴውም ስራውን እያከናወነ መሆኑን የሚኒስትሩ ቃል አቀባይ አቶ ደቻሳ ጉርሙ ለአሜሪካ ድምፅ ገልጸዋል።
እያንዳንዱ ዩኒቨርሲቲ የራሱ ተጨባጭ ችግር ወጥቷል፣ ተለይቷል። ስለዚህ ይህንን ይዘን ኦሮል ኮሚቴ አቋቁመናል። ሄደው እያንዳንዱ ዩኒቨርሲቲ ላይ የሚል ነገር ከተማሪ አንጻር ምን መስራት አለብን፣ ከመምህራን አንጻር ምን መስራት አለብን፣ ከዩኒቨርሲቲ አስተዳደር አካላት ሴኔቶ ሚኒስትራ፣ ቦርዶ ሚኒስትራ የሚለውን ነገር ላይ ይዘን ወደታች ወርደን እርምጃ መውሰድ ያለበትን ተመጣጣኝ በጣም ትክክለኛ የሆነ የህግ በላይነትን የሚያስገብር እርምጃ ወስደን ወደ ቦታው ኮሬክት ማድረግ ያለብን መነሳት ያለባቸው አመራሮች መነሳት ያለባቸው ሲምፕል ነገር አሁን ሁሌ የዩኒቨርሲቲ ፕሬዚዳንት ተቀይሯል። ተወካይ ነበረ ከዚህ በፊት የነበረው እና ስለዚህ ሀያዎቹንም ዩኒቨርሲቲ የራሳቸውን ተጨባጭ ሁኔታ ይዘን ወደታች ወረድ ብለን ስራዎች እንሰራለን።
በየክልላቸው ባሉ ዩኒቨርሲቲዎች ተማሪዎች የሚያቀርቡት የመማር ጥያቄ የማይቻል መሆን አክለው የገለጹት አቶ ደቻሳ ችግሮቹን ለመቅረፍ መንግስት እያደረገ ያለውን ጥረት ተገንዝበው ወደ ትምህርት ገበታቸው እንዲመለሱ ጥሪ አቅርበዋል።
ሰላሙን መልሰን በጣም የባከነባቸው ተማሪዎቹ ቀላል ቁጥር የማይባል ተማሪ ትምህርታቸውን እንትን ብሎ የተንጠፋጠፉ አሉ። አሁን ግን ሌት ተቀን እየሰራ ነው ያለነው እነኝን ልጆች ለመመለስ ነው። የግቢዎቻቸውንም የሰላም ሁኔታ የለፉበትን ትቶ መሄድ አስፈላጊ ስላልሆነ ሰላሙንም አብረን ነው የምናመጣው፣ ትምህርቱንም አብረን ነው ማስቀጠል መቀጠል ያለብን እና በጣም እየሰራንበት ነው። በተለይ ክልሎቹ ከረዱ
በተለያዩ የከፍተኛ ትምህርት ተቋማት ውስጥ ተከስቶ ለነበረው የጸጥታ ችግር መፍትሄ ለማፈላለግ በኦሮሚያና በጋራ እየሰሩ መሆናቸውንና በከፍተኛ ትምህርት ተቋማት ውስጥ የፌዴራል ፖሊስ በቃ እንዲያደርግ መወሰኑን መንግስት መግለጹ ይታወቃል። አዲስ አበባ
ሙክታር ለዘገበው እናመሰግናለን። አሁን ወደ ቴክኖሎጂ አፍታ እንሻገራለን። ክሉ ድርጅት አዳዲስ የቴክኖሎጂ ውጤቶችን ለመጠቀም እየተሰናዳ መሆኑን ለአሜሪካ ድምፅ ራዲዮ ተናግረዋል።
አዳዲሶቹ የቴክኖሎጂ ውጤቶች የድርጅቱን አሰራር ከማዘመን አልፎ ለተጠቃሚዎች የተሻለ ምቾትና ቅለት እንደሚፈጥሩም ተስፋ ተደርጓል። ሀብታሙ ስዩም አጭር ዘገባ አለው።
ከፋሽስት ጣሊያን በተማረኩ 5 የወታደር ካሚዮኖች ስራውን የጀመረው አንበሳ የከተማ አውቶቡስ አገልግሎት ድርጅት ዘንድሮ 77 ዓመት ሞላው። ያኔ የካሚዮኖቹን ጣሪያ በቆርቆሮ አልብሶ ወለላቸው ላይ አግዳሚ ወንበሮችን ደርድሮ ሕዝብን ማመላለስ የጀመረው ተቋም በዓመታት ውስጥ በግዝፈትና በአሰራር ብዙ ለውጦችን ተግብረዋል። በቀጣይ ጥቂት ዓመታት ውስጥ ደግሞ ዘመን ያፈራቸው የቴክኖሎጂ ውጤቶችን በመጠቀም አገልግሎት ግንኙነት ኃላፊ አቶ ተሾመ ንጋቱ ሰምተናል። ድርጅቱ ሊጠቀመው የመረጠው አንደኛው የቴክኖሎጂ ውጤት የአውቶቡሶችን ስምሪት የሚቆጣጠር ነው።
ይሄ ቴክኖሎጂ ITS ነው የሚባለው፣ ኢንቴሊጀንስ ትራንስፖርት ሲስተም። በተለያዩ ሀገሮች፣ አንተ በተለይ ባለበት ሀገር ደግሞ ከዚህም የላቀ ቴክኖሎጂ ሊኖር ይችላል ብዬ አስባለሁ። ዞሮ ዞሮ ITS ምንድን ነው? ከዚህ ከICT ጋር የተያያዘ ነው። ኢንቴሊጀንስ ትራንስፖርት ሲስተም አንደኛ ቢሮ ቁጭ ብለህ እያንዳንዱን ስምሪት እያንዳንዱ አውቶቡስ የት እንዳለ የምትከታተልበት፣ ምን እየሰራ እንደሆነ የምታይበት፣ ቆሞም እንደሆነ በአግባቡ ነው የቆመው ወይንስ በችግር ነው የቆመው የሚለውን የምትለይበት ዘመናዊ ቴክኖሎጂ ነው። ቢሮ ቁጭ ብለህ ነው ይህን ሁሉ የምትሰራው።
የአንበሳ ከተማ አውቶቡስ አገልግሎት ድርጅት በአሁኑ ሰዓት በ125 መስመሮች በቀን ከ600,000 በላይ ተሳፋሪዎችን በአዲስ አበባና አካባቢዋ እያጓጓዘ እንደሚገኝ የነገሩን አቶ ተሾመ ንጋቱ በአዳዲሶቹ የቴክኖሎጂ ውጤቶች ሲታገዝ የተሻለ አገልግሎት ለመስጠት ጉልበት እንደሚያገኝ ያምናሉ። ከዚህ በተጨማሪም ድርጅቱ ተሳፋሪዎች የወረቀት ትኬቶችን ከመጠቀም ይልቅ የኤሌክትሮኒክ ትኬቶችን መጠቀም የሚችሉበትን አሰራር ለመዘርጋትም እቅድ ይዟል።
ባንኮች ለምሳሌ ቀድመው የጀመሩት አሰራር አለ። ዛሬ ደብተር ይዘህ የባንክ ደብተር ፓስቡክ ይዘህ ባንክ ረጅም ሰዓት የምትቆምበት እዛ ፕሮሰስ የምታደርግበት ሁኔታ የለም። አካውንት ውስጥ ገንዘብ ካለ በኤቲኤም ተዋታለ። ልክ እንደሱ አውቶቡስም ሲጠቀም ህዝባችን፣ አዲስ አበባ ደግሞ የአፍሪካ መዲናም ተደርጋ ስለምትወሰድ ዘመናዊ የሆኑ ነገሮች ያስፈልጋቸዋል። እድገቷን የጠበቀ ነገር ሊኖራት ይገባል። ስለዚህ ከዛ አኳያ ለህዝባችን አንደኛ ያቀልለታል፣ ሁለተኛ አካባቢን ከመጠበቅ ጽዳትን ከመጠበቅ አንጻር የወረቀት ትኬት መጠቀም ራሱ ችግር አለው። ስለዚህ በኢትኬት የተሻለ አገልግሎት ያገኛል ወይ የኤቲኤም ካርድ ይጠቀማል፣ እሱን በሱ አስነክቶ የሚያልፍበት ወደ እሱ እንሄዳለን ብለን ነው የምናስበው።
እነዚህ አዳዲስ የቴክኖሎጂ ውጤቶች የሚዘረጉበትን ሂደት የሚደግፈው የዓለም ባንክ መሆኑን የነገሩን አቶ ተሾመ ንጋቱ ከአማካሪዎች መካከል አንዱ በህንድ ውስጥ በመሰለ የህዝብ ማመላለሻ አገልግሎት ተሳታፊ የሆነ ተቋም መሆኑ መልካም ልምድ ያመጣል የሚል ተስፋ እንዲኖር እንዳደረገ ነግረውናል። ለመሆኑ መሰል ዘመነኛ የቴክኖሎጂ ውጤቶችን በስራ ላይ ለመዋል አንጋፋው ተቋም ምን ያክል ጊዜ ይፈጅበታል?
እንደማስበው በ2-3 ዓመት ጊዜ ውስጥ ተግባራዊ ይሆናል ብለን ተስፋ እናደርጋለን። እንዳያያዛቸው ከዛም ባጠረ ጊዜ በአጭር ጊዜ ተግባራዊ ያደርጉታል ብለን ነው የምናስበው።
አንበሳ የከተማ አውቶቡስ አገልግሎት ድርጅት በአሁኑ ሰዓት 4,000 ገደማ ሰራተኞች አሉት። በቀን 811 አውቶቡሶችን በአዲስ አበባና አካባቢው ያሰማራል። ከእነዚህ መካከል 543 ያክሉ አዳዲስ አውቶቡሶች ናቸው። አዳዲሶቹ አውቶቡሶች አዳዲሶቹ ቴክኖሎጂዎች ተግባራዊ የሚደረጉባቸው እንደሆኑም ሰምተናል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
በማዳመጥ ላይ የምትገኙት ከአሜሪካ ድምፅ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው።
አሁን ደግሞ ወደ አስመራ እናቀናለን። ከዚህ በፊት በኤርትራና ኢትዮጵያ መካከል የተካሄደው ጦርነትና ግጭት አላስፈላጊ እንደነበረ ከኢትዮጵያ የባህል ቡድን ጋር ወደ ኤርትራ ዳግም የመመለስ እድሉን ያገኙ የቡድኑ አባላት ለቪኦኤ ተናግረዋል።
ከረዥም ጊዜ በኋላ ኤርትራን ደግሞ ማየታቸው እንዳስደሰታቸው የተናገሩት የኢትዮጵያ ብሔራዊ ቲያትር ባልደረቦች በሁለቱ ሀገራት የተጀመረው ሰላምና መልካም ግንኙነት ተጠናክሮ እንዲቀጥልም የሁለቱ ሀገራት ሕዝቦች የበኩላቸውን ጥረት እንዲያደርጉም አሳስበዋል። ብርሃነ በርሀ ተከታዩን ልኳል።
የኢትዮጵያ የባህል ቡድን ከታህሳስ 6 እስከ ታህሳስ 14 የህዝብ ለህዝብ የባህል ዝግጅቱን በኤርትራ የተለያዩ ከተሞች ማቅረቡ የሚታወስ ነው። ከባህል ቡድኑ ጋር ወደ ኤርትራ የመጣችው የኢትዮጵያ ብሔራዊ ቲያትር የባህል ተጫዋቿ አርቲስት መሰሉ ተሰማ ከዚህ በፊት የ14 ዓመት ልጅ እያለች በደርግ ስርዓት ሰራዊቱንና ህዝቡን ለመቀስቀስ ወደ ኤርትራ ሁለት ጊዜ እንደመጣችና እንደ አፍዓበት፣ አልጌና፣ መርሳ ተክላይ፣ መርሳ ጉልቡብ፣ ምጽዋዕ፣ ከረንና አድ ተክላይን የመሳሰሉ የኤርትራ ከተሞችና የውጊያ ቦታዎችን እንዳየች ከተናገረች በኋላ ያኔ በሁለቱ ህዝቦች መካከል የተደረገው ጦርነት አላስፈላጊ እንደነበረ ጊዜውን በማስታወስ ለቪኦኤ ተናግራለች።
የልጅ አይምሮ ነው። በልጅ አይምሮዬ ብዙ ነገር ነው የተቀረጸብኝ። አሁን ላይ ደግሞ አይምሮዬ በስሎ አድጌ ብዙ ነገሮችን አይቼ እዚህ ደረጃ ስደርስ እውነት ለመናገር ሆነ ያለ አግባብ የተከፈለው መስዋዕትነት እጅግ በጣም ያሳዝነኛል። ከዛም በኋላ ደግሞ ኤርትራና ኢትዮጵያ፣ ኤርትራ የራሷን ነጻነት አግኝታ ከኢትዮጵያ ተለይታ መኖር የጀመረች ባለበት ወቅት ውስጥ እንደገና ደግሞ በተፈጠረው ችግር ዳግም ደግሞ እንደዚህ አይነት ነገሮች መፈጠራቸው እጅግ በጣም ያሳዝነኛል። ትውልዶች ዛሬ ለውጥ አምጥተው አድገው አገር ገንብተው የተሻለ ህይወት መኖር ሲገባቸው ዳግም ወደ ጦርነት ውስጥ መግባቱ እጅግ በጣም የሚያሳዝን ነው። ግን ምጽዋ ይቅርታ አድርግልኝና በዛ ወቅት እጅግ በጣም የደመቀች ያማረች የህዝብ ብዛት የነበራት ነበረች ከሰራዊቱ ጋር ተደምሮ። አሁን ላይ ግን ያው ብዙ ህዝብ አታይም። ምጽዋ እንደ ወደብነቷ በጣም እጅግ በጣም ለውጥ አምጥታ ለኢትዮጵያም የምትተርፍ ለአፍሪካም የምትተርፍ አገር መሆን ነበረባት። ግን ብዙ መርከቦች አታይም፣ ብዙ እንቅስቃሴ አታይም። ይሄ ደግሞ አሁን ኢትዮጵያና ኤርትራ በፈጠሩት ሰላማዊ ግንኙነት በአጭር ጊዜ ውስጥ ለውጥ ይመጣል የሚል እምነት አለኝ።
አንጋፋው የብሔራዊ ቲያትር ተዋናይ ደበሽ ተመስገን በበኩሉ በ1970ዎቹ በኤርትራ መምጣቱን አስታውሶ እንደዚህ አይነት የሰላም ጊዜ ተፈጥሮ ዳግም መመለስ በመቻሉ ደስታና ስሜትን እንደፈጠረለት ተናግረዋል።
ምጽዋን አላቃትም፣ አስመራን አቃታለሁ፣ አሰብን አቃለሁ። ምጽዋን እንደ አጋጣሚ ነው ያልመጣሁት፣ ጓደኞች የመጣው ነበረ። በጣም ቆይተዋል። ሰባዎች ውስጥ ነው። አዎ፣ 83 ላይ ግን መጨረሻ ላይ የእኔ ጓደኞች ቲያትር ይዘን እንመጣ ነበር። በአጋጣሚ እኔና አንድ ጓደኛዬ እዛ አዲስ አበባ ውስጥ በነበረ ስራ ቲያትር ቤታችን ቀረ እንጂ ጓደኞቹ የመጣው ነበርና ምጽዋን አይተዋል። አሰብን ግን አይቻታለሁ፣ ሰርተንባታል። አስመራንም ሰርተን አይቻለሁኝ። እና አሁን ከዛ ጊዜ በኋላ ደግሞ እንደ ሰው አንዳንዴ ታስብ ደግመን አስመራን ማየት ትላለ፣ ደግመን ምጽዋን ማየት፣ ደግመን አሰብን ማየት እንችላለን ብለን እንደ ሰው ስታስብ ብዙ የሚርቁ ነገሮች አሉ። ግን እነዚህ አይነት ጊዜያቶች ደግሞ ተፈጥረው ማየት መቻል ደግሞ ይሄ እንደ ሰው እንደ ቡድን ባል አይደለም፣ እርግጠኛ ላይ ማንኛውም ሰው ከኢትዮጵያ መጥቶ አስመራ ነው ሊያየት ቢችል ምጽዋን ሊያይ ቢችል ውስጡ ብዙ ነገር ስላለ ደስ ይለዋል። እና እንደ ልኡካን ቡድን ብቻ እንደ ሰው እንኳን መጥቼ በማየቴ በጣም ደስ ብሎኛል። እውነት ለመናገር እንግዲህ ይሄ የእግዚአብሔር እጅ ነው ብዬ አምናለሁ።
የኢትዮጵያ የባህል ቡድን በኤርትራ የተለያዩ ከተሞች ያቀረበው ዝግጅትና የህዝቡ በጎ ምላሽ በሁለቱ ህዝቦች መካከል የልብ ትስስርና ፍቅር እንዳለ የሚያሳይ እንደሆነ አርቲስት ደበሽ ተናግረዋል።
እንደ አንድ የባህል የልውውጥ ሂደት ካየኸው የቀረቡት ስራዎች የነበረው የህዝቡ ስሜት በጣም መናገር አይቻልም። እና በእያንዳንዱ ስራ ከሙዚቀኞቹ ጋር ህዝቡ ቆሞ ነው ይጨረስ የነበረው። ይሄ ደግሞ በራሱ የሚነግርህ ነገር አለ። ብዙ የሚናገረው ፍቅር አለ፣ ብዙ የሚናገረው ትስስር እንዳለ፣ የልብ ትስስር እንዳለ ይናገራል። እና በጣም አስደናቂ ነበር፣ ገርም ነበረ። ህዝቡ ከዛ ለመጡ የኪነጥበብ ሰዎች የሰጠው አክብሮት የሰጠው ፍቅር እጅግ የተለየ ነው። ደግሞ ዝም ብሎ ልዑክ ቡድን ስታስበው በእውነት ለመናገር የተደረገው ደግሞ አቀባበል የሚገርም ነው።
አርቲስት መሰሉ በበኩሏ ከረጅም ጊዜ ግጭት በኋላ በሁለቱ ሀገራት መካከል የተፈጠረው ሰላም ከዚህ በላይ ተጠናክሮ የሁለቱም ሀገራት ስነ ጥበበኞች ዓለምን በጋራ የመዞር እድል እንደሚፈጠር ያላትን ተስፋ ገልጻለች።
ኢትዮጵያና ኤርትራ በሰላሙ ሂደት ላይ ገና ብዙ የሚያደርጉት ሂደት የራሳቸው ይኖራቸዋል። አሁን ገና የመጀመሪያ ጊዜ ነው። ኤርትራውያኖች አዲስ አበባ፣ ባህር ዳር፣ አዋ እጅግ በጣም የሚያስደንቅ ስራ ሰርተው ነው የተመ የተመለሱት። አሁን ደግሞ የኢትዮጵያ ብሔራዊ ቲያትር አገሪቱን ወክሎ ኤርትራ ላይ መጥቶ የተለያየ ባህሎችን በማሳየው ቀጣይ ላይ እንደ እግዚአብሔር ፍቃድ እንግዲህ ኤርትራና ኢትዮጵያ ሁለቱም ተቀላቅለው የባህል ቡድኑ ዓለምን ዞረው ምን ያህል ለሰላም ያላቸው ቁርጠኝነት፣ አንድነት፣ የህዝብ መተሳሰር፣ የባህል ልውውጡ ምን ያህል አስደሳችና ተገቢ መሆኑን ለዓለም የሚያሳውቁበት ጊዜ ይኖራል የሚል ተስፋ አለኝ። እንግዲህ
ብዙ ወጣት አርቲስቶች ወደ ኤርትራ በመምጣት የመስራት ፍላጎት እንዳላቸው የተናገረው አርቲስት ደበሽ ወጣቶቹ እንደነዚህ አይነት አጋጣሚዎችንና ትስስሮችን በመፍጠር ወደ በጎ እንደሚቀይሩት ተናግሯል።
በደንብ ኤክስፕሎይት ማድረግ ይፈልጋሉ። ጥሩ ተሰስር፣ ጥሩ ትውውቅ እንዲኖር ይፈልጋሉና ደሞ መሆንም አለበት። አብሮነት እስካለ ተሰስሮ እስካለ ድረስ መጥቶ መስራቱ ደሞ ኪነጥበብ እንደዚህ ነው። ድንበር የለሽ ነው። የትም ምንም አይገድብህም። ስለዚህ እንደዚህ አይነት ነገር እንደሚረዳለሁኝ ብዙዎቹ ይሄንን አጋጣሚዎች ወደ በጎ እንደሚቀይሩ አምናለሁኝ።
በመጨረሻም አንጋፋው ተዋናይ ደበሽ ተመስገን ሁላችንም የተገኘውን ሰላም እንጠብቅ ሲል መልእክቱን አስተላልፈዋል።
የተገኘው ሰላም ቀላል ሰላም አይደለም። ታላላቅ ሰዎችም መሪዎችም ሲናገሩት እንደነበረው ብዙ ቢሊየን ሀብት የጠፋበት ከዛ በላይ የማይተካ የሰው ህይወት ያለፈበት ነው እና እግዚአብሔር ደግሞ ይችን ቀንድና ይሰጠናል። ልል የምፈልገው ነገር በዚህም ይሁን በዛ ያለ ነው ሰዎች እግዚአብሔር ይሄ የሰጠንን ሰላም እንዳናስነጥቅ እንድንጠብቅ ነው የምለምነው። ቀላል አይደለም ሰላም። ሰላም የሚገባቸው ባሏን ያጣች ሚስት ይገባታል፣ አባቷን ያጣች ልጅ ይገባታል፣ እህት ወንድሙን ያጣ ይገባዋል፣ ልጇን ያጣች እናት ልጁን ያጣ አባት ይገባዋል። ስለዚህ አሁን ይህንን ሰላም ሳናቀው ከእጃችን እንዳይወጣ ብንጠብቀው መልካም ነው እላለሁ። ምክንያቱም ሰላም ከእግዚአብሔር ነው። ሰላም የሚሰጥ መሪዎች አይደለም፣ ሰላም የሚሰጥ እግዚአብሔር ነው። በመሪዎቹ ግን ይጠቀማል። ስለዚህ ይህንን እንጠብቅ ለማለት ነው።
ብርሃነ በርሀ ለአሜሪካ ድምፅ ከአስመራ።
ብርሃንን ለዘገባው እናመሰግናለን። አሁን ወደ ሞቃዲሾ ሶማሊያ እንሻገራለን። በተደጋጋሚ የሽብር ጥቃቶች ሰለባ የሆነችው የሶማሊያ ዋና ከተማ ሞጋዲሹ ከመሰል ጥቃቶች ያድኗት ዘንድ የደህንነት ካሜራዎች ላይ ተስፋ ጥላለች። የሞሐመድ ሼክ ኑርን ዘገባ ኤደን ገረመው እንደሚከተለው ታሰማናለች።
የሶማሊያ ባለስልጣናት ወደ ፕሬዝዳንታዊ መንግስት የሚወስደውን አልሙካርማ ጎዳናን ጨምሮ የሞቃዲሹ አውራ ጎዳናዎች ላይ የደህንነት ካሜራዎችን በዚህ ወር መቅጠም ጀምረዋል። የፖሊሲና የፍትህ ጉዳዮች ሚኒስቴር ዳይሬክተር አብዱል ፈራህ እነዚህ ቁልፍ የሆኑ ማቋረጫዎች ላይ የተገጠሙ ካሜራዎች በሽብርተኛ ቡድን አልሸባብ በተደጋጋሚ እየደረሱ ያሉ አደጋዎችን እንዳይፈጠሩ የራሳቸውን አስተዋጽኦ ያደርጋሉ ይላሉ። እነዚህ የደህንነት ካሜራዎች ጥቃት አድራሾችን እንዲለዩ በማስቻል የአሸባሪዎችን ጥቃት ይቀንሳሉ፣ ህዝባችንም በዚህ እርምጃ ደስተኛ ነው ያሉት። እንደሳቸው አባባል የደህንነት ካሜራዎቹ አልሻባብ የመሳሪያ ጥቃት እንዳያደርስና ወንጀለኞችም እንቅስቃሴ ከማድረግ እንዲቆጠቡ ያደርጋሉ። እስላማዊ ታጣቂዎች አብዝተው ጥቃት በሚያደርሱባቸው የሞቃዲሾ የንግድ ማዕከሎች ውስጥ የሚሰሩ ነጋዴዎችና የአካባቢው ነዋሪዎች የካሜራዎቹ መገጠምን በደስታ ነው የተቀበሏቸው። ዳቃ ሳላድ ነጋዴ ናት። ካሜራዎቹ ለውጥ ያመጣሉ ብላም ታምናለች።
ቆፍ ከስቶ ኦ ድንብ ጌሰለሃይ አማ ወከበቃ ሁስሊ አማል ወርካ ሐታ ቲጎይን ኩይ ከበቃን ካሜራ
ተራ ወንጀለኞች እንኳን እንዳያዙ በመፍራት ካሜራዎችን ይሸሻሉ። ስለዚህም እነዚህ ካሜራዎች መገጠማቸው ወንጀል እንዳይፈጸም ይከላከላል ነበር ያለችው። ይሁንና የፖለቲካ ተንታኙ ሐሰን ባሪስ በዚህ አይስማማ። ካሜራዎቹ መያዝን ለሚፈሩ አሸባሪዎች እንጂ ከሞት በኋላ ባለ ህይወት ዋጋቸው እንደሚከፈላቸው ለተነገራቸው በፈንጂ አጥፍቶ ጠፊዎች ግን መፍትሄ አይሆኑም ይላል።
But the others who have been seriously brainwashed or heavily indoctrinated ones will not be avoiding anything because in the end of the
ሌሎቹ ነባር አስተሳሰባቸውን በአዲስ እንዲቀይሩ ለተደረጉ ወይንም በጎጂ አስተምሮት የተጠመቁ ምንም አይነት ነገር አያቆማቸውም። ምክንያቱም እነሱ የሚያስቡት ከዚህ በኋላ ገነት እንደሚገቡ ነው።
አክሎም ባሪስ አልሻባብ ሊያጠፋቸው ስለሚችል ካሜራዎቹ ራሳቸው ጥበቃ ያስፈልጋቸዋል ይላል። ባለፈው ግንቦት ወር ላይ የሽብርተኛው ቡድን አልሻባብ ሞቃዲሾ ውስጥ ያሉት ካሜራዎች በሙሉ ካልተነሱ ጥቃት እንደሚያደርስ ማስጠንቀቂያ ሰጥቷል። ኢብራሂም ሀጂ የመከላከያ ሚኒስቴር የኮሚኒኬሽን ዳይሬክተር ናቸው። አዲሶቹን ካሜራዎች ባለስልጣናቱ በቅርብ ይከታተላቸዋል ይላሉ።
ሲስተም ወሐጅሮ ይደውለደ ወተለገሸይ ሲስተም ካልከ
የተለየ ቡድን ይሄን ነገር እየተጠበቀው እንደሆነና ጉዳዩ ጥንቃቄ የሚሻ ስለሆነ ወደ ዝርዝሩ መግባት እንደማይችሉ ነው የተናገሩት። የሶማሊያ ባለስልጣናት እስላማዊ ታጣቂዎችን ለመከላከል በዋና ከተማ ውስጥ የሚሰሩ የፖሊስ ኃይልና የደህንነት ኃላፊዎችን እያሰለጠኑ ነው ይላሉ። መተናልፎ ፍቅሬ ካክምሽተፎ ቸሊለ ጀመረ ልብሽ ሞልቶ የፍቅር ክለት ያሞቀ
አድማጮች የጀመርነውን ሙዚቃ እንመለስበታለን መሰናበቻችን የሚሆነው። ከዛ በፊት ግን እንሰናበታችሁ። የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
በትዊተርና በፌስቡክ @ቪኦኤአምሃሪክ ብላችሁ እንዲሁም ደግሞ በተጨማሪ በኢሜይል gabina@voanews.com ብላችሁ አስተያየቶቻችሁን ላኩልን።
አብታሙ ስዩምና የደን ገረመው እንዲሁም አቀናባሪያችን ሞክቢል ያቤሮ ጋር ከእናንተ ጋር አምሽተናል። አብራችሁን ስለነበራችሁ እናመሰግናለን።
ደህና ደሩ።
Radio Sagale Americati. Radio Sagale America with Atakabea Majimata, Galgalakesa, Salama Fulakangasa, Dit Metroband, Dick Demi Lam.